the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአስቸኳይ ጊዜ አዋጁ ለአራት ወራት እንዲራዘም የሕዝብ ተወካዮች ምክር ቤት ወሰነ።
በሕዝቦች መካከል ቅራኔ እና አለመግባባት እንዲፈጠር በማድረግ ይህን ሁከትና ብጥብጥ ለማስቀጠል የሚፈልጉ ኃይሎች መኖራቸው አንዱ ምክንያት ነው።
የአስቸኳይ ጊዜ አዋጁን ተከትሎ የተቋቋመው ጠቅላይ መምሪያ ጽሕፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው።
እንደዚህ ችግሮች አሉ በተባለው አካባቢ ይዘናል ሊሉ እንደሆን ነው እንጂ በሰጠለት ብሎ የአዋጁም ውጤት አስመዘገበ በሚባለው በመላ ሀገሪቱ ይህንን ነገር ማስቀጠሉ ራሱ የሚታረስ ምን ስለሆነ ነው።
አሁን የሰማችኋቸው ደግሞ ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በዕለቱ አርዕስተ ዜናዎች ሶማሊያ ቤተ መንግስት ላይ በደረሰው ከባድ አዳፍኔ ጥቃት ቢያንስ 7 ሰዎች መቆሰላቸው ተገለጠ። ጥቃቱ የደረሰው አዲስ ተሿሚዎቹ የአገሪቱ ካቢኔ አባላት በድርቁና በጸጥታ ጉዳዮች ዙሪያ ለመነጋገር የመጀመሪያ ስብሰባቸው ላይ እንዳሉ መሆናቸውን እማኞችና የጸጥታ ምንጮች ገልጠዋል።
ሌሎችም ዜናዎች አሉን። የተፈጥሮ አካባቢና ባህልና ማህበረሰብን ጨምሮ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮች እንዲሁም የእናንተን አስተያየት አክለን የሐሙስ መጋቢት 21 ተረኛ አስተናጋጆች ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ከርቲስ ፋይንም ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት።
ሶማሊያ ቤተ መንግስቱ ላይ በደረሰ ከባድ አዳፍኔ ጥቃት ቢያንስ 7 ሰዎች መቁሰላቸው ተገልጿል። ጥቃቱ የደረሰው አዲስ ተሿሚዎቹ የሀገሪቱ ካቢኔ አባላት በድርቁና በጸጥታ ጉዳዮች ዙሪያ ለመነጋገር የመጀመሪያ ስብሰባቸው ላይ እንዳሉ መሆኑን እማኞችና የጸጥታ ምንጮች ገልጸዋል። የቆሰሉት 3 ሰዎች የጽዳት ሰራተኞች ሴቶች መሆናቸውን ምንጮች ለቪኦኤ የሶማሊኛ ቋንቋ ክፍል ገልጸዋል። በቤተ መንግስቱ ግቢ አጠገብ ባሉ የመኖሪያ ቤቶች ደግሞ በአዳፍኔ ጥቃቱ 4 ሲቪሎች ተገለዋል ተብሏል። አዲሱ ካቢኔ በጠቅላይ ሚኒስትር ሐሰን አሊ ሃይሪ ሊቀመንበርነት ስብሰባ ላይ እንደነበረ ነው የተገለጠው። ፕሬዚደንቱ ሞሐመድ አብዱላሂ ሞሐመድ ፋርማጆ በሚል ቅጽልም ይታወቃሉ በ28ኛው የአረብ ሀገሮች ማህበር አረብ ሊግ የመሪዎች ጉባኤ ላይ ለመገኘት ወደ ዮርዳኖስ ዋና ከተማ አማን ተጉዘዋል። ለዛሬው ያዳፍኔ ጥቃት ኃላፊ ነኝ ያለ ወገን እስካሁን ባይኖርም ጽንፈኛ እስላማዊው ቡድን አልሸባብ እንዲህ ያሉ ጥቃቶችን በማድረስ ይታወቃል። ዓለም አቀፍ ቀይ መስቀል በረሃብ ለተመቱ ደቡብ ሱዳናውያን አካባቢዎች የምግብ እርዳታ ከአየር መጣል ጀምሯል። በጦርነት ከታመሱ አካባቢዎች ለተፈናቀሉት ብዙ ሺህ ደቡብ ሱዳናውያን የምግብ እርዳታው እንዲደርሳቸው ለማድረግ ያለው ብቸኛው መንገድ ከአየር መጣሉ ሆኖ ተገኝቷል ብሏል ቀይ መስቀል። ቀይ መስቀል ለተፈናቃዮቹና ከባድ ጫና ለተፈጠረባቸው የሚያስተናግዷቸው ማህበረሰቦች እስካሁን ብዙ ቶን እርዳታ ከአየር እንደጣለ ነው ያስታወቀው። በብዙ ሺዎች የተቆጠሩ ዜጎች የምግብ እርዳታው ሲመጣ ተሰብስበው በመጠበቅ የሚወስዱት ምግብ ምናልባት በቀናት ውስጥ ለመጀመሪያ ጊዜ የጎረሱት የረባ ምግብ ሊሆን ይችላል ተብሏል። ገንዘብ ያላቸው እንኳን በገበያው ምንም ስለሌለ ገዝተው ሊበሉ እንደማይችሉ ነው ሮይተርስ አንድ እማኝ ለአሶሲየትድ ፕሬስ የገለጹት። ሆኖም ይሄ አሁን ከአየር የሚጣለው እርዳታም ቢሆን ለተራበው ሕዝብ በቂ እንደማይሆን የቀይ መስቀል ተወካይ የሆኑት ሁርሼድ ሙሳዮቶቭ አስታውቀዋል።
Food, I mean, it can last only 1 month, from month, and then when we finish distributing food,
ምግቡ ቢያደርሳቸው ቢችል ለአንድ ወር ያህል ጊዜ ብቻ ነው። ስለዚህ ነው ማር ውስጥ ምግብ ብቻ ሳይሆን የእርሻ መሳሪያና የዘር እህል ጭምር የምናከፋፍለው በሚቀጥለው የአዝመራ ወቅት አምርተው ሊበሉ ቢችሉ በማለት።
በደቡብ ሱዳን ዩኒቲ ክፍለ ሀገር ማየንዲት በምትባል ቀበሌ ህዝቡ መራቡ በቅርቡ በአዋጅ ተነግሯል። ለሶስት ዓመታት በዘለቀው የእርስ በርስ ጦርነት በተከተለው በዚህ የረሃብ ቀውስ ለተጋለጠው 100,000 ሰው በዚያች ቀበሌ ማለት ነው እርዳታ ለማድረስ እንድንገባ እባካችሁ ፍቀዱልን እያሉ የእርዳታ ድርጅቶች ተማጽኗቸውን ቀጥለዋል።
በሌላ ተዛማች ዜና የደቡብ ሱዳን የሰላም ውል ተግባራዊነትን የሚቆጣጠረው ቡድን ሊቀመንበር ይባረሩልን ሲሉ በአገሪቱ ተፈናቃዮች ካምፖች ከተጠለሉት ነዋሪዎች አንዳንዶቹ ጠይቀዋል። የጋራ ተቆጣጣሪና ገምጋሚ ኮሚሽን ሊቀመንበር ፌስቱስ ሞጋኤ የመንግስቱ ወታደሮች በሲቪሎች ላይ የሚያደርሱትን ግድያ፣ መድፈርና ሌሎችም ወንጀሎች ሪፖርት ሳያደርጉ ቀርተዋል ሲሉ ነው ነዋሪዎች የወነጀሏቸው። ጁባ ውስጥ የሚገኘው የተፈናቃዮቹ ካምፕ ነዋሪዎች ማህበር መሪ ቢካን ኩዌል ሲናገሩ ፌስቱስ ሞጋዬ ጦርነቱ ከተቀሰቀሰበት ጊዜ ወዲህ ከቀዬው ሸሽቶ በየተፈናቃይ ካምፖ የተጠለለውና አገር ጥሎ የተሰደደውን ብዙ መቶ ሺህ የሚቆጠር ህዝብ ከድተዋል ሲሉ ወንጅለዋቸዋል። አያይዘውም ሞጋዬ ከወገንተኝነት ነጻ ያለመሆናቸውን ያለ ጥርጥር አረጋግጠናል ያሉት የተፈናቃዮቹ ማህበረሰብ መሪ እውነቱን ለዓለም አቀፉ ማህበረሰብ መናገር ይፈራሉ ሲሉም ከሰዋቸዋል። ፌስቱስ ሞጋዬ የሚመሩት የሰላም ስምምነቱ ተቆጣጣሪ ኮሚሽን ሁለቱንም ወገኖች ውሉን በመጣስ በተደጋጋሚ ሲወነጅል መቆየቱ ይታወቃል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ሴኔት ማለት የህግ መወሰኛው ምክር ቤት የስለላ ጉዳይ ኮሚቴ በዛሬው ዕለት ውሎ ሩሲያ ባለፈው ህዳር ወር በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ ገብታለች ስለሚባለው ጉዳይ ምስክሮችን ቃል አዳምጧል። የአሜሪካ ድምጽ ሬዲዮ ዘጋቢ ጄፍ ከስተር ያጠናቀረው ዘገባ አለ፣ አዳነች ፍሳይ ታቀርባለች።
የስለላው ኮሚቴ ሊቀመንበር ሪፑብሊካዊው የሰሜን ካሮላይና ሴኔተር ሪቻርድ በርን እና አንጋፋው ዲሞክራት የቨርጂኒያ ተወካይ ማርክ ዎርነር የማዳመጡ ሂደት ከመጀመሩ በፊት ስለ ሩሲያው ጣልቃ ገብነት ወገን ያለየ ጥልቅ ምርመራ እንደሚያደርጉ ቃል ገብተዋል።
Mark and I might look at politics differently. We don't look at the responsibilities we have.
Mark na ane yetelayye yepolitika amelekaket linoren ichilal. Bekomiteu sira lay ballen halafinnet gin yetelayye imnet yellenim. Yihim malet yesellelaw mahabereseb benya lay imnetna akbrot sinoro begilsnet menfes yetemalla meraja ndisetan yaschilal. Indi hanet mettamamen sinorum yemirmeraw sirachinin betashale melk lemakkaed yaschilenal.
ዲሞክራቱ ዎርነርም ተመሳሳይ እምነት እንዳላቸው ገልጸዋል።
I have confidence in Richard Burr that we together with the members of our committee are going to get to the
bottom. በሪቻርድ በር ላይ እምነት አለኝ። ከኮሚቴያችን አባላት ጋር ሆነን በጉዳዩ ላይ እስከመጨረሻው እንገፋበታለን። ይህን ቃላችንን አናጥፍም።
ሪቻርድ በር አይዞም ከዚህ ቀደም ባልታየ መልኩ ብዛት ያላቸው ሰነዶች ቀርበውልናል። በዛም ላይ ኮሚቴው ለተጨማሪ ሰነዶች ተደራሽነት እንዲኖረው ሲል ከስለላው ማህበረሰብ ጋር በቀጣይነት እየተደራደረ መሆኑን ገልጸዋል። እስካሁን ባለው ጊዜ የዩናይትድ ስቴትስ የህግ መምሪያ ምክር ቤት የስለላ ኮሚቴ ነበር በሩሲያው ጣልቃ ገብነት ምርመራ ላይ የበላይነት ቦታ ይዞ የቆየው። ሪፑብሊካዊው የኮሚቴ ሊቀመንበር ዴቪን ኑኔዝ ከሚመሩት ኮሚቴ ጋር ሳይመካከሩ ለፕሬዚዳንት ትራምፕ ስለ ምስጢራዊ ሰነድ በማስታወቃቸው በተፈጠረው ትርምስ ምክንያት ኮሚቴው በያዝነው ሳምንት በይፋ ሊደመጥ የነበረውን ቃለ ምስክርነት ሰርዟል።
የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ ከቱርኩ ፕሬዚዳንት ሬቼፕ ታይብ ኤርዶዋንና ከውጭ ጉዳይ ሚኒስትሩ መቭሉት ካቭዞልጉ ጋር አንካራ ውስጥ ተገናኝተው ተወያይተዋል። ሚኒስትሩ ከቱርክ መሪዎች ጋር የተነጋገሩት እስላማዊ መንግስት ነኝ ብሎ ራሱን የሚጠራው አሸባሪ ቡድን ድል ለመምታትና የክልሉን የስደት ቀውስ ለማረጋጋት በተያዘው ዘመቻ ቀጣይ እርምጃው ምን ሊሆን እንደሚገባ እየገመገሙ ባሉበት በአሁኑ ወቅት ነው። ሚኒስትር ቲለርሰን ከቱርኩ አቻቸው ጋር ሆነው ከስብሰባቸው በኋላ በሰጡት ቃል የዛሬው ስብሰባችን በሶስት የጋራ ዘላቂ ግቦች ዙሪያ ያተኮረ ነው። ዳኢሽ ወይም አይሲስን በጋራ ወቅቶ ድል ለማድረግ በክልሉ መረጋጋትን ማስፈንና በሁለቱ ሀገሮቻችን መካከል የምጣኔ ሀብት ትስስሮችን ማጠናከር ናቸው ሲሉ አብራርተዋል። ቱርክ እንደ አውሮፓውያን ዘመን አቆጣጠር ከ1952 አንስታ የኔቶ አጋር መሆኗ አጋር አገር ሆና መቆየቷን የተናገሩት ሚስተር ዳኢሽን ለማሸነፍ በዚያ ህብረትና በዓለም አቀፉ ህብረት አድማጮች ይሄን አረፍተ ነገር ይቅርታ ደግሞ አለው። ቱርክ እንደ አውሮፓውያን ዘመን አቆጣጠር ከ1952 አንስቶ የኔቶ አጋር ሆና መቆየቷን የተናገሩት ሚኒስትሩ ዳኢሽን ለማሸነፍ በዚያ ህብረትና በዓለም አቀፉ ህብረት ወታደራዊ ትብብራችን እንቀጥላለን ሲሉም አክለዋል። በመቀጠልም ከፍተኛ የዩናይት ስቴትስ ዲፕሎማት በኔቶ ህብረት ሚኒስትሮች ጋር በሚያደርጉት የመጀመሪያ ስብሰባ አባል አገሮች የመከላከያ ወጪያቸውን ከፍ እንደሚያደርጉ ግልጽ የሆነ እቅድ እንዲያቀርቡም ግፊት እንደሚያደርጉ ተመልክቷል።
አድማጮች፣ ለምሽቱ ያለን ዜና በዚሁ ይጠናቀቃል። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደንን። ለምሽቱም በርከት ያሉ ቅንብሮችን ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እንበል።
እኛ ሳይንሱን ነው የምናየው። ከሳይንሱ ወጥተን ደግሞ የአቀነጃጀትን ነገር ነው የምናየው እና እኛ የምናውቀው መንገድ ለውጥ ያመጣል የሚባለው እና መንግስት በግል በየሀገሩ የሚያቀናጀው ድርጅቶች የተለያዩ ናቸው እና በተቻለ መጠን ምንድነው መንግስት ነገሮችን ለማያያዝ ጥረት ማድረግ አለበት።
በዩናይትድ ስቴትስ የፐርዱ ዩኒቨርሲቲ የግብርና ትምህርት ክፍል ሊቀመንበር የሆኑት ዶክተር ገቢሳ እጀታን ነው የሰማናቸው። ሙሉውን ዝግጅት በሁለተኛው አጋማሽ እናቀርባለን። አድማጮች፣ አሁን የዕለቱን አብይ ርዕስ
የአስቸኳይ ጊዜ አዋጁ ለአራት ወራት እንዲራዘም የሕዝብ ተወካዮች ምክር ቤት ወሰነ። የኢትዮጵያ መሪዎች የአዋጁን መራዘም አስፈላጊ የሚያደርጉ ምክንያቶች እንዳሉ ሲገልጹ ቆይተዋል። እስክንድር ፍሬው ተከታዩን ዝርዝር ይዟል።
ለስድስት ወራት በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ለአራት ወራት እንዲራዘም የሕዝብ ተወካዮች ምክር ቤት የወሰነው ዛሬ ባካሄደው መደበኛ ስብሰባ ነው። በዚሁ ስብሰባ ላይ የተገኙት የኮማንድ ፖስቱ ጽህፈት ቤት ኃላፊና የመከላከያ ሚኒስትር ሲራጅ ፈጌሳ አዋጁ እንዲራዘም ያስፈለገበትን ምክንያት ማብራራታቸው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ተጠቅሷል። እንዲራዘም ያስፈለገው ባለፉት 6 ወራት የተገኘውን አንጻራዊ ሰላምና መረጋጋት ወደማይቀለበስበት ደረጃ ለማድረስና በአገሪቱ አንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን ለመቆጣጠር መሆኑን ነው ሚኒስትሩ ያስረዱት።
አንደኛው መሰረታዊ ምክንያት በአንዳንድ ክልሎች መካከል ያሉት አለመግባባቶችና ግጭቶችን ጸረ ሰላም ኃይሎች ወደ ሁከትና ብጥብጥ በመቀየር ህዝቦች መካከል የነበረውን ተቻችሎ የመኖር የአብሮነት ስሜት በመቀየርና በህዝቦች መካከል ቅራኔ እና አለመግባባት እንዲፈጠር በማድረግ ይህን ሁከትና ብጥብጥ ለማስቀጠል የሚፈልጉ ኃይሎች መኖራቸው አንዱ ምክንያት ነው። ሌላው በአንዳንድ አካባቢዎች በጽሁፍ መልክ ይህን ሁከትና ብጥብጥ ለማስቀጠል በጽሁፍ መልክ የተዘጋጁ የሚበተኑ የቅስቀሳ ጽሁፎች መኖራቸው፣ ከዚህ በተጨማሪውም በህዝብ ውስጥ ሁከትና ሽብር ለማስቀጠል የተደራጁ የህቡ አደረጃጀቶች ሙሉ በሙሉ በቁጥጥር ስር አለማዋላቸው ሌላው መሰረታዊ ምክንያት ነው።
ህብረተሰቡ አዋጁ እንዲቀጥል ያለው ፍላጎት ከግምት መግባቱንም ጠቅሰዋል። ምክር ቤቱም የአስቸኳይ ጊዜ ማራዘሚያ አዋጁን ከመረመረ በኋላ በሙሉ ድምፅ ማጽደቁ በዘገባው ተመልክቷል። በኢትዮጵያ ህገ መንግስት አንቀጽ 93 መሰረት አንድን የአስቸኳይ ጊዜ አዋጅ ለማራዘም የምክር ቤቱ አባላት 2/3 ድምፅ ያስፈልጋል። የኢትዮጵያ መሪዎች የአስቸኳይ ጊዜ አዋጁን መራዘም የሚጠይቁ ጉዳዮች መኖራቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ለፓርላማ አባላት እንዳሉት በተለይ የሀገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ አልተወገዱም። ክስተቶች ካሏቸው ውስጥም በምሳሌነት የጠቀሷቸው ነበሩ።
አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቆሙ መዝረፍና መስተዋቶችን የመስበር፣ በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር፣ አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱም ቢሆን ከህዝባችን ጋራ ተጨማሪ ውይይት በማካሄድና በተግባርም እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሐሳብ በሕዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል።
መስከረም 28 2009 የወጣው የአስቸኳይ ጊዜ አዋጅ የቆይታ ጊዜ የሚጠናቀቀው ከአንድ ሳምንት በኋላ ነበር። አንድ ሳምንት እየቀረውም ነው ለተጨማሪ 4 ወራት የተራዘመው። አዋጁ ለ4 ወራት የተራዘመው ደግሞ በአስቸኳይ ጊዜ አዋጁ ከተጠቀሱት ክልከላዎች የተወሰኑት በተነሱበት ሁኔታ ነው። ይህ ሁኔታ ከአዋጁ ለ4 ወራት መራዘም ጋር እንዴት እንደሚታረቅ የተጠየቁት የመከላከያ ሚኒስትሩ አቶ ሲራጅ ፈገሳ ተከታዩን መልሰዋል።
መመሪያ ቁጥር 3 ሲወጣም ከተቀመጡት ክልከላዎች ሁለት ብቻ ናቸው የተነሱት። የተቀሩት ክልከላዎች እንዳሉ ነው ያሉት ክፍል 1 ላይ በመመሪያ ቁጥር 1። በህዝቦች መካከል ሁከትና ብጥብጥ ማስነሳት አይቻልም። ከአሸባሪዎች ጋር መገናኘት አይቻልም። ህገወጥ ሰልፍ፣ የአደባባይ ስብሰባ የሚሉት እነዚህ በሙሉ እዛ ውስጥ የተቀመጡት ክልከላዎች በሙሉ እንዳሉ ነው ያሉት። ተፈጻሚነታቸው የሚቀጥል ነው የሚሆነው። በመመሪያ ቁጥር 3 በዋነኛነት የተነሳው ነገር ቢኖር የሚወሰዱት እርምጃዎች ናቸው የተነሱት። የሚወሰዱት እርምጃዎች የተነሱበት ምክንያት ደግሞ አሁን እነኛን ክልከላዎች በተደራጀ መልኩ በዛ መልክ የተደራጀ ለቁጥጥር አስቸጋሪ በሆነ መልኩ በመደበኛው በህግ አግባብ ለመሄድ አስቸጋሪ በሚሆን መልኩ የሚፈጸሙ ድርጊቶች አይኖሩም የሚል ግምገማና ታሳቢ ስለተወሰደ ነው።
በአስቸኳይ ጊዜ አዋጁ የስድስት ወራት ቆይታ 26130 ተጠርጣሪዎች በቁጥጥር ስር ውለው እንደነበር ተጠቅሷል። ከኦሮሚያ፣ አማራና ደቡብ ክልሎች እንደዚሁም ከአዲስ አበባ ከተማ በቁጥጥር ስር ከዋሉት ከነዚሁ ተጠርጣሪዎች 475ቱ በምክር መለቀቃቸውም ተጠቁሟል። 4996ቱ ደግሞ ለህግ የሚቀርቡ ሆነው በመለየታቸው በዚያው ልክ እየተስተናገዱ መሆኑን የተገለጸው 20659 ተጠርጣሪዎች ተሐድሶ ወስደው መለቀቃቸውን የአስቸኳይ ጊዜ አዋጅ መርማሪ ቦርድ ማረጋገጡም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ቀጣዩም ዘገባ በዚሁ በአስቸኳይ ጊዜው መራዘም ዙሪያ ያተኮረ ነው። የአስቸኳይ ጊዜ አዋጁ እንዲቀጥል ህዝቡ ፈቃዱን ሰጥቷል የሚለው የመንግስት መረጃ ህዝብን መናቅ ያመነጨው ነው ሲሉ አንድ እውቅ የተቃዋሚ መሪ ነቅፈዋል። የአዋጁን እድሜ ለማራዘም የተሰጡ ምክንያቶች እርስ በርሳቸው የሚጣረሱ እንደሆኑም ገልጸዋል። ሌላው የተቃዋሚ ፓርቲ መሪ በበኩላቸው ሰሞኑን በገዢው ፓርቲና በመንግስት የተወሰኑ ውሳኔዎች በሀገሪቱ የፖለቲካ ህዋ ላይ ከባድ አሉታዊ ተጽዕኖ ያሳድራሉ ብለዋል። ዝርዝሩን መለስካቸው አማሃ ይዟል።
የኢትዮጵያው ፓርላማ የህዝብ ተወካዮች ምክር ቤት ላለፉት 6 ወራት በስራ ላይ የቆየውን የአስቸኳይ ጊዜ አዋጅ ለሚቀጥሉት 4 ወራት እንዲዘልቅ ዛሬ ወስኗል። ይህን የፓርላማውን ውሳኔ አስመልክቶ ቪኦኤ የጥቂት የተቃዋሚ ፓርቲ መሪዎችን አስተያየት ጠይቋል። ላለፉት 25 ዓመታት በተቃዋሚ ፓርቲ መሪነት የዘለቁት ፕሮፌሰር በየነ ጴጥሮስ በአሁኑ ወቅትም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መሪ ናቸው። በሳቸው አስተያየት በኮማንድ ፖስት ትዕዛዝ ስር ተገኝቷል የተባለው ሰላም፣ መረጋጋትና የመሳሰሉ መልካም ውጤቶች የተባሉት ተገኝቷል የሚባል ከሆነ አንድምታው ምንድን ነው ብሎ መጠየቅ ያስፈልጋል ይላሉ። ወይስ ውጤቶቹ የተገኙት የህዝብን ጥያቄ በመመለስ ነው ሲሉ መልሱን ራሳቸው ይሰጣሉ።
እና አንድምታው በጣም የሚያሳዝንም የሚያሳፍርም ነው። ይህ ሀገር በጦር ትዕዛዝ ስለሆነ ነው እንግዲህ ልረጋጋ የሚችለው የምለውን ትርጉም መስጠቱ በእጅጉ ያሳስበናል። ይህንን እኔ ውጤት አድርጌ አልወስደውም። በአስገዳጅነት የተገኘ ውጤትን እንደ ጥሬ ነገር አድርጎ ማቅረቡ እንደ ምክንያትነት መቆጠሩ አይታየኝ።
አዋጁ በአንድ በኩል መልካም ውጤት አስመዝግበዋል እያሉ፣ በሌላው በኩል ደግሞ ዛሬም በሀገሪቱ አንዳንድ ክፍሎች የጸጥታ ችግር አለ ብሎ አዋጁን ማስቀጠሉ እርስ በርሱ የሚምታታ ነው ይላሉ ፕሮፌሰር በየነ ጴጥሮስ።
እንደዚህ ችግሮች አሉ በተባለው አካባቢ ይዘናል ሊሉ እንደሆን ነው እንጂ ሰጥለጥ ብሎ የአዋጁም ውጤት አስመዘገበ በሚባለው በመላ ሀገሪቱ ይህንን ነገር ማስቀጠሉ ራሱ የሚታረስ ነው። ምን ስለሆነ ነው? ምን የፈራው እኮ ምንም በሽታም አላሰማም። ስለዚህ ተረጋግጧል፣ ውጤት ተመዝግበዋል እየተባለ ደግሞ ሀገር አቀፍ አድርጎ ማስቀጠሉ ይሄ ራሱ እርስ በራሱ የተምታታ ነው።
የአስቸኳይ ጊዜ አዋጁ እንዲቀጥል ብዙሀኑ የኢትዮጵያ ሕዝብ ፈቃዱን ሰጥቷል የሚለው ምክንያት ግን ለኢትዮጵያ ሕዝብ ንቀት ነው ብለውታል።
የዚህ አይነት ምንድን ነው የአሰራር ስልቱን በሌለበት ሀገር ያንን የሕዝብን በዚህ ጉዳይ ላይ አግኝተን የሕዝብን ፍላጎት ስለሆነ ነው ማለቱ ይሄ ለኢትዮጵያ ሕዝብ በእውነቱ ንቀት ነው። ምንም እንደው የተባለውን ሁሉ እንደወረደ ይቀበላል ያምናል የሚል ታሳቢ ይዘው ካልሆነ ፖሊንግ ምን እንደሆን አቋም ዳሰሳ አስተሳሰብ ስሜት የሰውን እንትን ዳሶ ማወቅ ምን ማለት እንደሆን ለምናውቅ ሰዎች ይሄ ራሱን የቻለ ሳይንሳዊ አካሄድ አለው፣ አሰራር አለው እና ይሄ እዚያ ገላ ያለመደረጉ እኛ የምናውቀው ነገር አለም ያለመደረጉን ነው የምናውቀው።
የአስቸኳይ ጊዜ አዋጁን ዕድሜ ለማራዘም ምክንያቶች ናቸው የተባሉት ሁሉም ቢሆኑ ትክክል አይመስሉኝም የሚሉት ደግሞ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ህዝብ መብቴ በአዋጅ ይገደብ የሚል ይሁንታም ይሰጣል ብዬ አላምንም የሚሉት አቶ የሸዋስ ሰሞኑን ገዢው ፓርቲም ሆነ መንግስት የወሰኗቸው ውሳኔዎች ከባድ አሉታዊ ተጽዕኖ እንደሚኖራቸው ይናገራሉ።
ኢህአዴግ ትናንትና በድርድሩ ላይ በቅድመ ድርድሩ ላይ የወሰነው ነገር ዛሬ የአስቸኳይ ጊዜ አዋጁን እንደገና ለአራት ወር ለማራዘም የወሰነው እንደው የህዝብ ምናምን የሚለው ልትሆና በአጠቃላይ በሀገሪቱ አስተዳደር ላይ በተለይ እንደ ፓርቲ በፓርቲዎች እንቅስቃሴ ላይ በጣም ከባድ አሉታዊ ተጽዕኖ ያለው ነው። ሰላማዊ ትግሉ ራሱ አደጋ ላይ ነው ያለው። ያስቀጥላል ወይ የሚለውንም እንደገና እንድናስብበት የሚያደርግ ነው የሮብ እና የሐሙስ ውሳኔዎች።
በቅርቡ የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ለሀገር ውስጥ መገናኛ ብዙሀን እንደገለጹት በአዋጁ የተጣሉ አንዳንድ የመብት ገደቦች እንደተነሱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያው ገዢ ፓርቲ ኢህአዴግ አስቀድሞ 21 አሁን ደግሞ መድረክ በትናንትናው ዕለት ራሱን ካገለለ በኋላ 20 ተቃዋሚዎች የሚያካሄዱ ድርድር ጊዜና ዕድል የባከነበት ነው ሲሉ አንድ የተቃዋሚ ፓርላማ አባል ገለጡ ይላል የመጨረሻው መጽሔት ርዕስ። ኢህአዴግን ፖሊሲዎች
አሉላ አንድ የቀድሞ የፓርላማ አባል
እሺ አንድ የቀድሞ የፓርላማ አባል ገለጡ ነው የሚለው ልክ ነሽ። የኢህአዴግን ፖሊሲዎች ደግፈው የአካባቢው አስተዳደር አፈጻጸምን ነቅፈው የፓርላማ አባል የነበሩት የቀድሞ የፓርላማ አባል ማለት ነው ዶክተር አሸብር ወልደ ጊዮርጊስ የፖለቲካ ድርድሩ የዜሮ ድምር ፖለቲካ ሊያጠላበት አይገባምን ብለዋል። ከድርድሩ ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ በትናንት ዕለት ራሱን ያገለለ ሲሆን ስድስት ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ የአደራዳሪ ሚናን አልቀበልም በማለቱ ከድርድሩ ለመውጣት ውይይት እንደሚያደርጉ ገልጠዋል። ዶክተር አሸብር ወልደ ጊዮርጊስን ያነጋገረው እስክንድር ፍሬው ተከታዩ ልኳል።
የቅድመ ድርድር ውይይት ከጀመሩ 3 ወራትን ያስቆጠሩት ገዢው ፓርቲ ኢህአዴግና ተቃዋሚዎች እስካሁንም ወደ ዋናው ድርድር መግባት አልቻሉም። ትናንት በዚህ ርዕስ ማለትም በድርድሩ የሥነ ሥርዓት ደንብ ላይ ያደረጉት ውይይትም ያለ መግባባትና በልዩነት ለሌላ ጊዜ ተቀጥሯል። መድረክም ውይይቱን አቋርጧል። ራሳቸውን ያሰባሰቡ 6 ፓርቲዎችም መቀጠል አለመቀጠላቸውን ለመወሰን የሥራ አስፈጻሚ ወይም የምክር ቤት ስብሰባዎች እንደሚያካሂዱ አስታውቀዋል። እናም ያለፉት ውይይቶች እስካሁን በስምምነት አልተቋጩም። የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ያለ ስምምነት ያለፉትን ቀናት የባከኑ ሲሉ ይገልጻሉ።
በመጀመሪያ ደረጃ ራሱ ውይይቱ መጀመሩን ማድነቅ እፈልጋለሁ። በጎ ነገር ነው። በሁለተኛ ደረጃ ደግሞ እርስ በርሳቸው እዚያው ፕሮግራማቸውን ማስታረቅ ላይ መቀራረብ ላይ ብዙ እንኳን መሄድ ባይችሉ በሀገራዊ ጉዳዮች ላይ የሰለጠነ ተፎካካሪ ፓርቲ ከመኖሩ አኳያ ሊኖር የሚገባውን ፋይዳ ከግምት ውስጥ ከተው ያንን ነው ተስፋ አድርገው መስራት ያለባቸው። ለዚህ እያንዳንዱ ቀን የሚባክነው ጉዳት ነው ብዬ ነው የማስበው በእኔ በኩል። እና ማንኛውም ወገን ራሱን ችሎ ተወያይቶ ተደራድሮ ለኢትዮጵያ ይጠቅማል፣ የተፎካካሪ ፓርቲዎች በዚህ ደረጃ ነው መሄድ ያለብን፣ ገዢ ፓርቲ በዚህ ደረጃ ነው መሄድ ያለብን የሚለውን ጊዜ ሳይወስዱ ሳያቋርጡ ቢሄዱ ነው ሰው የጠበቀውን ተስፋ ማለምለም የምችለው ብዬ ነው የማስበው።
እያንዳንዱ ቀን የሚባክነው ሲሉ ዶክተር አሸብር ይህን ያህል ጊዜ መፍጀት አልነበረበትም ወይ ደግሞ በድርድሩ የሥነ ሥርዓት ደንቦች ላይ የሚያደርጉት ውይይት ያልተፈለገ ጊዜ ፈጅቷል ከሚል እምነት ነው የመነጨው አገላለጾት?
በእርግጥ እንደዚያ ነው የማምነው። እያንዳንዱን ነገር በጉጉት ነው የምንጠባበቀው። በቅድመ ድርድሩ ድሮ አልቆ ድርድር ውስጥ ገብተው መሆን የሚገባውን ህዝቡ የሚጠብቀውን ፓርቲዎች የሚጠብቁትን ነገር ይፈጽማሉ ተብሎ ነው የሚጠበቀው እንጂ ገና ካሁኑኑ የተለያዩ ሀሳቦችን የግጭትና የመለያየት ሀሳቦች ድሮም ነበሩ፣ አይጠቅሙም። እንደዚህ አይነት መድረክ ከተገኘ ጥሩ የፖለቲካ ኦፖርቹኒቲ ነው፣ ጥሩ መድረክ ነው። ያንን መጠቀምና በዚያ ደረጃ ያለውን መልካም አጋጣሚ በሙሉ መጠቀም መቻል ነው እንጂ አሁንም ቢሆን ማቋረጥም አያስፈልግም። ወደፊትም ቢሆን ተስፋ መቁረጥ አያስፈልግም። ፖለቲካው ሰጥቶ መቀበል ብቻ ነው። ፖለቲካ ላይ ብዙ ጊዜ የሚባለው ተደራድረ ያገኘው ውጤት ከዜሮ በታች አይሆን ነው የሚባለው። ተጣልቶ መለያየት ራሱ ኔጌቲቭ ነው ፖለቲካ ውስጥ እና 100% ሳይሆን ከዜሮ አይውረድ። አሁን በዚህ ደረጃ ጥሩ ተስፋ እያለ በየቀኑ የሚያገኙት እድል እየጨመሩ እያሳደጉ መሄድ ነው እንጂ ከግጭትና ከመለያየት የሚገኝ ነገር ለኢትዮጵያ ሕዝብ የማይጠቅምም እኛ ለምንጠብቀውም ተስፋው ነው ይሄድ።
ድርድሩ ከቀጠለ ሊያሳካ ከሚችላቸው ነገሮች አንዱ የአገሪቱ የምርጫ ስርዓት መሻሻል እንደሚሆን ዶክተር አሸብር እምነታቸውን ገልጸዋል።
ለእነሱም ምቹ ነገር ይፈጥራል። ሀሳባቸው እውነት ፕሮግራማችን የተቀራረበ ነው ወይ? አንድ መሆን የምንችል ነን ወይ? ይሄ ውይይት መኖሩ በራሱ ከዚህ ከሚያደርጉት ከክርክሩ ተነስቶ የማን ዓላማ ከማ ጋር እንደሚመሳሰል እና ወደ አንድ ለመምጣት ለእነሱም ይረዳቸዋል፣ ይጠቅማቸዋል። ወደፊትም ዋናው ነገር እነሱ ጠንክረው ይወጣሉ። እነኚህ ተቃዋሚዎች አሁን በሚያደርጉት ውይይት ከኢህአዴግ እየተለዩ ሲሄዱ ከሌሎቹ ተቃዋሚዎች ጋር አንድ እየሆኑ ሲሄዱ ያ ደግሞ ለእነሱ ለወደፊቱ ጠንካራ የሆነ ተቃዋሚ ፓርቲ አገሪቱ ላይ እንዲኖር በአንድ ፓርቲ እንዲማከሉ ሊያደርግ የሚችል ነገር ሊያመጣላቸው ይችላል ተብሎም ይጠበቃል።
ለሌላ ጊዜ እርስ በርሳቸው የማይገናኙ አንዳንድ ተቃዋሚ ፓርቲዎች እርስ በርሳቸውም የሚገናኙበት መድረክ ፈጥሯል። ይሄ ድርድር በዛም ሊያስቀጥለው ይችላል ነው?
አዎ፣ እኛ የተናናው ግን ብዙ ጊዜ ተቃዋሚ ፓርቲዎች በግላቸው ተሰሩ እንጂ የጋራ አላማ አለን፣ እኛ ተሰባስበን ገዢውን ፓርቲ እንሞግታለን፣ ገዢውን ፓርቲ እንከራከራለን፣ በዚያው ደረጃ ወደ ማሸነፉ እንሄዳለን ብለው ሲተባበሩ አይታይም። ለዚህም ነው ድምፁ ብዙ ጊዜ እየተበታተነ ያለው። ለዚህ ለእነሱ አላማቸው አንድ መሆኑን ለማሳየትም ለማየትም ምቹ ነገር የፈጠረላቸው ነው ይመስለኝ።
በገዢው ፓርቲና በ21 አገር አቀፍ ፓርቲዎች መካከል በሚካሄደው ድርድር ልዩነቶች እየታዩ ያሉት በተለያዩ ወገኖች መካከል ነው። በገዢው ፓርቲና በተቃዋሚዎች መካከል የሚታየው ልዩነት አንዱ ነው። በራሳቸው በተቃዋሚ ፓርቲዎች መካከልም ልዩነቶች ይታያሉ። የቀድሞው የፓርላማ አባል እንደሚሉት ታዲያ እንደዚህ አይነቱ መድረክ እነዚህን ተቃዋሚዎች ለማቀራረብም አጋጣሚ ሊሆን ይችላል። በቀጣይ ለውይይት የተያዘው ቀጠሮ የፊታችን ሚያዝያ 2 2009 ዓ.ም ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን በርግጥ ወደ መጨረሻው የመጽሔት ትንታኔ ርዕስ እንሻገራለን። በርከት ያሉ የትንታኔ ርዕሶች ናቸው የተመረጡት። የዩናይትድ ስቴትሷ ቀዳማዊት እመቤት ሜላኒያ ትራምፕ የውጭ ጉዳይ ሚኒስቴር በትላንትናው ዕለት እዚህ ዋሽንግተን ዲሲ ባዘጋጀው የ2017 ዓለም አቀፍ የጀግና ሴቶች ሽልማት ስነ ስርዓት ላይ ተገኝተው ንግግር አሰምተዋል። ቀዳማዊት እመቤቷ ባለቤታቸው ስልጣን ከያዙ በኋላ አብዛኛውን ጊዜ የቆዩት ከህዝብ እይታ ውጭ ቢሆንም ባለሙያዎች ግን የእርሳቸው በአነስተኛ ደረጃ እንኳን መገኘት በቀጣይ ወራት ተሳትፏቸውን ይበልጥ ለማስፋት ፍላጎት እንዳላቸው ያሳያል ነው ያሉት። ኤሊዛቤት ቸርኔፍ ዘግባበታለች። ሰለሞን ክፍሌ ይዞ ቀርቧል።
The First Lady of the United States, Mrs. Melania Trump.
የዩናይትድ ስቴትስ ቀዳማዊት እመቤት Mrs. Melania Trump
ትላንት እዚህ በዋሽንግተን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለዚህ ዓመት ባዘጋጀው ዓለም አቀፍ የጀግና ሴቶች ስነ ስርዓት ላይ ተሸላሚዎቹን ያስተዋወቁት ቀዳማዊት እመቤት Melania Trump ናቸው።
Each one of these heroic women has an extraordinary story.
እነዚህ ደፋር ሴቶች እያንዳንዳቸው ሁላችንንም ማነቃቅቶ ካሰብነው በላይ ስኬት ማስመዝገብ የሚያስችለን ድንቅ የጀግንነት ታሪክ አላቸው።
በአብዛኛው ከአደባባይ ርቀው የቆዩት ሚስስ ትራምፕ በዚህ በትላንቱ ስነ ስርዓት ላይ የተገኙት ባለቤታቸው ስልጣን ከያዙ ከሁለት ወራት በኋላ መሆኑ ነው። ባለፈው የካቲት ለመጀመሪያ ጊዜ በአደባባይ የታዩት ፍሎሪዳ ውስጥ የሚገኝ አንድ ቤተ መዘክርና ሌላ የአትክልት ስፍራ ከጃፓኑ ጠቅላይ ሚኒስትር ባለቤት ጋር በጎበኙበት ወቅት እንደነበር ይታወሳል። በዚያን ወር ውስጥ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና ባለቤታቸውን በዋይት ሀውስ ቤተ መንግሥት ተቀበሉ። ፕሬዚደንት ዶናልድ ትራምፕ ለመጀመሪያ ጊዜ ለዩናይትድ ስቴትስ ምክር ቤት ባደረጉት ንግግር ላይም ተገኝተዋል። ወንድ ልጃቸው ትምህርት ቤት እስኪጨርስ በኒውዮርክ ለመቆየት የደረሱት ውሳኔ ግን በአብዛኛው ከአደባባይ እንዲርቁና ከባለቤታቸው ጎን እንዳይቆዩ አድርጓቸዋል። ከሌሎቹ ቀደምት ባለትዳር ባለቤቶች ጋር ሲነጻጸር ሁኔታውን የተለየ ያደርገዋል ይላሉ ለቪኦኤ በስካይፕ አማካይነት ገለጻ የሰጡት የራይደር ዩኒቨርሲቲው መምህር ማይራ ጉዲን።
She seemed very reticent right from the beginning. I'm not sure that she was in love with the idea.
ከመጀመሪያው አንስቶ ነው በጣም ዝምተኛ መስለው የታዩት። ለፖለቲካው ፍቅር ያላቸው ለመሆኑ እርግጠኛ አይደለሁም። በእርግጠኛነትም ባለቤታቸው በዚህ ከፍተኛ ደረጃ ለፕሬዝዳንትነት ለመወዳደር የደረሱበትን የፖለቲካ ውሳኔ ይወደዱት አይመስለኝም። እስኪረጋጉ ድረስ ረጅም ጊዜ የሚወስድባቸው ይመስለኛል።
ለጊዜው ግን አዲሷ የዩናይትድ ስቴትስ ቀዳማዊት እመቤት ከፍተኛው የሀገሪቱ ስልጣን በሚገኝበት ጽህፈት ቤት የውጭውን ዓለም ለመጋፈጥ እየተለማመዱ ይገኛሉ።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራማችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ30 መሆኑን ያመለክታል። ርዕሰ ወሬዎቹን ባጫጭሩ ከቆንጅት ታየ።
በሶማሊያ ቤተ መንግስቱ ጋር በደረሰ ከባድ ያዳፍኔ ጥቃት ቢያንስ 7 ሰዎች መቁሰላቸው ተነግሯል። ዓለም አቀፉ ቀይ መስቀል በረሃብ ለተመቱ ደቡብ ሱዳናውያን የምግብ እርዳታ ከአየር መጣል ጀምሯል። በግጭቱ ምክንያት ለተፈናቀሉት ለብዙ ሺዎች የምግብ እርዳታውን በአየር ከመጣል በስተቀር ሌላ አማራጭ እንዳልተገኘ ነው የሚናገረው። የደቡብ ሱዳንን የሰላም ውል ተግባራዊነት የሚቆጣጠረው ቡድን ሊቀመንበር ፌስቱስ ሙጋዬ ይባረሩልን ሲሉ በተፈናቃይ ካምፕ ከተጠለሉ ነዋሪዎች አንዳንዶቹ መጠየቃቸው ተሰማ። አብላጫ ህዝባቸው ሙስሊም ከሆኑ 6 ሀገሮች የሆኑ ተጓዦች እንዳይገቡና ስደተኞችን መቀበልም እንዲቋረጥ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ያስተላለፉትን የጉዞ ክልከላ ትዕዛዝ እንዲታገድ የወሰኑት ፌዴራል ዳኛ እገዳውን እንዳራዘሙት ተሰማ። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከፕሬዝደንት ዶናልድ ትራምፕ ጋር ለመገናኘት ፈቃደኛ ነኝ ሲሉ በዛሬው ዕለት ተናገሩ።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዝግጅታችን ነው። አስተናጋጆች አሉላ ከበደና
ቆንጂት ታየነን።
ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎች ጀምረናል። አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እንወሰዳቸው። የምግብ ዋስትናን ማረጋገጥ የሚቻለው መንግስትና የግል ዘርፍ ለሰውና ለወጣት መሪዎች ይበልጡንም ትኩረት ሲሰጡ መሆኑን ዋሽንግተን ዲሲ ላይ የመከረ ያለው ዓመታዊ የምግብ ጉባኤ አሳሰበ። ዘ ሺካጎ ካውንስል የሺካጎ መማክርት ጉባኤ በመባል የሚታወቀው ይህ ስብሰባ ወይም መሰባሰብ አንገብጋቢ በሚባሉ ዓለም አቀፍ ጉዳዮች ላይ የሚደረጉ ንግግሮችን የሚያበረታታና ጥልቀት ያለው ግንዛቤም ለማስጨበጥ የሚሰራ ተቋም ነው። ዓመታዊውን የምግብ ዋስትና ስብሰባ ዋሽንግተን ዲሲ ላይም እያካሄደ ያለው አሁን በዚህ ሰዓት ሰለሞን አባተ የጉባኤውን ሂደት እየተከታተለ ይገኛል። ተከታዩንም አድርሶናል።
የአፍሪካ አቅምና ሰብአዊ ሀብቷ ትናንት በKNL ጌትስ ቢሮ የተካሄደው ሲምፖዚየም የጥናታዊ ጽሑፍና የውይይት ርዕስ ነበር። የዓለማችንን እያሻቀበ የሄደ የምግብ ፍላጎት ማርካት የሚቻለው ከእንግዲህ በወረት ብዛትና በመዋዕለ ነዋይ ፍሰት ብቻ አይደለም። መክፈል መቻልም ብቻውን የምግብ ዋስትናን አያመጣም። ከእንግዲህ እህል እንዲትረፈረፍ የሚሻ ቢኖር ሙሉ አቅምና ጥሪቱን ተሰጥኦና ችሎታ ያለው በቂ መሳሪያና ዕውቀት የታጠቀ የሰው ኃይል መገንባት ላይ ያፍስስ። ይህ የዘንድሮው የዓለም አቀፍ የምግብ ዋስትና ጉባኤ ትኩረት ነው። በዚህ መስክ የመንግሥትና የግሉ ዘርፍ ተመሳጥረውና ተጋግዘው መሥራታቸው ብቻ ነው የሰውን ሀብት ማልማትና ማጨድ እንዲሁም ወደ አዲስ ዐይነት ሽግግር መውሰድ የሚያስችለው። በሲምፖዚየሙ ላይ እየተሳተፉ ያሉትና ጽሑፍም ያቀረቡት የፐርዱ ዩኒቨርሲቲው የግብርና ዲፓርትመንት ፕሮፌሰር እንዲሁም የ2009 ዓ.ም በአውሮፓ አቆጣጠር የዓለም የምግብ ሽልማት አሸናፊው ፕሮፌሰር ገቢሳ እጀታ በተለይ የአፍሪካን ግብርና እየተፈታተኑ ምርቱንም ወደ ኋላ እየጎተቱ ያሉ የተፈጥሮ አካባቢና የአየር ንብረት ለውጥ ጉዳዮች፣ የተደጋገሙ የኤልኒኞ ክስተቶች፣ የአፍሪካ ግብርና በቂ የዕውቀት ሽግግርና ዘመናዊ ትጥቅ በበቂ ሁኔታ አለማግኘቱ፣ ተቋማት በሚገባው መጠን እየተጠናከሩ አለመሆናቸው እንደሚጠቀሱ ተናግረዋል። ወጣት የግብርና መሪዎችን ማፍራት፣ ወደ ሥራ ማስገባት፣ በሥራ ላይ እያሉም አቅማቸውን በማበልጸግና አምራች ሆነው እንዲቆዩ በማድረግ እንዲሁም ለሚያስመዘግቡት ስኬት የሚገባቸውን ሽልማትና ክፍያ መስጠት ማበረታታት የሰው ሀብት ብክነትን ለማስወገድ የተሻለ ምርት ለማስገኘት የመንግስትና የግሉ ዘርፍ በጋራ ሊሰሩበት የሚገባ መስክ መሆኑን ፕሮፌሰር ገቢሳ መክረዋል። ኢትዮጵያን ጨምሮ መላይቱ አፍሪካ ስለ ምግብና ራስን ስለመቻል ሲመክሩ ብዙ እድሜ ተቆጥሯል። ስለ ብዙ መላዎች ውይይቶች ተካሂደዋል። ለመሆኑ ለምን ይሆን ከዚያ የችግርና የረሃብ ቀለበት መውጣት ያልቻሉት? ዶክተር ገቢሳ እጀታን ከስብሰባው በኋላ በግል አግኝቼ ጠይቄያቸው ነበር።
እኛ ሳይንሱን ነው የምናየው፣ ከሳይንሱ ወጥተን ደግሞ የአቀነጃጀትን ነገር ነው የምናየው። እና እኛ የምናውቀው መንገድ ለውጥ ያመጣል የሚባለው እና መንግስት በግል በየሀገሩ የሚያቀናጀው ድርጅቶች የተለያዩ ናቸው። እና በተቻለ መጠን ምንድነው መንግስት ነገሮችን ለማያያዝ ጥረት ማድረግ አለበት። አንድን ነገር ይያዝና የፖለቲካ አጀንዳ ይሆናል። ከዛ ወጥቶ ግን መሰረታዊ ለውጥ ለማምጣት የሚችል አቋም አድርጎ ሁሉን አያይዞ አሁን ለምሳሌ ባነሳሁት መንግስት ድርጅትና የግል ድርጅት በምን አይነት መንገድ አብሮ ለመስራት ይችላል። ሁለተኛ ነገር የሰው ጉልበቱ የሚማረው ትምህርት ቁም ነገር ልዩነት ያመጣል እና እነዚህ ትምህርት ቤቶች ሲስፋፉ የፖለቲካ ድርጅቶች መሆን የለባቸው፣ የመንግስት ድርጅቶችን ብቻ መሆን የለባቸው። መሆን ያለባቸው አካዳሚክ ከሆነ አካዳሚክ ኢንስቲትዩሽን ሆነው ስለዛ አካዳሚክ የሚያውቁት ሰዎች መሰረት ባለው መንገድ አቀናጅተውት ጠቃሚ ነገር ሊወጣው እንዲችል። በተጨማሪ ደግሞ መንግስት ደግሞ የራሱ ኃላፊነት አለ። ፖሊሲ የመንግስት ግል አቋም ነው። ያ መንግስት ይህንን ፖሊሲ አንደኛ የተማሩት ሰዎች ስራ የሚያገኙበት መንገድ መፍጠር አለበት። መንግስት ሁሉን ቀጥሮ አይችልም። ፕራይቬት ሴክተሩን ማደራጀት አለበት። ሁለተኛ ነገር እነዚህ ድርጅቶች በሚቋቋሙበት ጊዜ ለደሃው ምን ያህል የሚጠቅም ነገር አለ? አንዳንድ ጊዜ እርሻዎች ለውጭ ድርጅቶች የሚሰጡበት አለ። እሱ በምን አይነት መንገድ ነው መንግስት የሚያየው ጥቅሙንና ጉዳቱን? ይህንን አይነት ነገር ማየት አለባቸው የሚል ነው።
አሁን ያነሱት ነገር ብዙ ጊዜ ከመሬት ነጠቃ ጋር ተያይዞ መሰረተ ልማት ሲስፋፉ ለገበሬው ተገቢው ትኩረት አይሰጠውም፣ ካሳ አይከፈለውም፣ ወይም በሚሸጋገርበት ጊዜ ወደ ሌላ ቦታ በተራዘመ ጊዜ አይታይም የገበሬው ሁኔታ ተብሎም ቅሬታዎች የሚነሱባቸው ሁኔታዎች አሉ።
እኔ በአጠቃላይ ፖለቲካ ባልሆነ መንገድ ነው የምናገረው። ለምንድን ነው ይሄ ነገር ሀገር ቤት ውስጥ እውቀቱ ያላቸው ሰዎች አሉ። እነዚህ እውቀት ያላቸው ሰዎች ተፈላጊው ኢንቨስትመንት ቢሰጣቸው የሀገር ሰዎች ይህንን አይነት እርሻ ለማልማትና ለማደራጀት ይችሉ ይሆናል። ለምሳሌ ያህል በኃይለሥላሴ ጊዜ እንደዚህ አይነት ነገር በአዋሽ ሸለቆ ውስጥ ብዙ የአለማያም ኮሌጅ ምሩቃን እርሻ ከፍተው ለራሳቸውም ጠቃሚ ስራ አቋቁመው ሀገርን የሚረዱበት ነገር ስላለ በእያንዳንዱ አፍሪካ ሀገር እንደዚህ አይነት ነገር ሊደረግ በቀላሉ ይችላል እና እነዚህን መንግስት ማየት እንዳለበትና ከውጭም ከውስጥም የሚያደርጉትን ክራይቴሪያው ምን እንደሆነ ትራንስፓረንት በሆነ መንገድ አይታወቅምና ለምን እንደሚደረጉ ይህን ያህል ግልጽ የሆነ መልስ የለኝም ለሱ።
በመጪዎቹ 13 ዓመታት ውስጥ የአፍሪካ የሕዝብ ቁጥር ወደ 2 ቢሊዮን ያሻቅባል። የምግብ አቅርቦቱም በዚያው መጠን እንዲሻሻል ይጠበቃል። አሁን አህጉሪቱ እየተጓዘች ባለችበት አያያዝ አሁን ያላትን 1 ቢሊዮን ያልደፈነ ሰው እንኳ ሙሉ በሙሉ መመገብ አልቻለችም። በዚህ ዛሬም በቀጠለውና አሁን እየተካሄደ ባለው ሲምፖዚየም ላይ የዩናይትድ ስቴትስ እንደራሴዎች፣ የቀድሞ የግብርና ሚኒስትሮች፣ ተመራማሪዎችና የግዙፍ ኩባንያዎች መሪዎች ንግግሮችን እያደረጉና ውይይቶች እየተካሄዱ ናቸው። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።
ዝግጅታችን ይቀጥላል። አሁን ባህልና ማህበረሰብ። የጦር ባለታሪክ ናቸው። በንጉሠ ነገሥቱ ዘመነ መንግሥት ከሶማሊያ ሰርገው በሚገቡ ኃይሎች ላይ ይፈጸሙ የነበሩ ጥቃቶችን ለመግታት ልዩ ኃይል በማቋቋም የጦር ትምህርት ቤት በማደራጀት የሰሩትን ጨምሮ በበርካታ የጦር አውድማዎች ስለፈጸሟቸው የጦር ጀብዶዎች ይነገርላቸዋል። በኢትዮጵያ አየር መንገድ የበረራ ደህንነትን በማቋቋምና በሌሎች የተለየ ግምት በሚሰጣቸው ስራዎቻቸውም ይነሳሉ። ካሳ ገብረ ማርያም በሚል ርዕስ በስማቸው ተጽፎ ለህትመት የበቃው መጽሐፍ በቅርቡ ነው ከዋሽንግተን አቅራቢያ በምትገኘው በአርሊንግተን ለአንባቢያን የተዋወቀው። የግለ ታሪክ መጽሐፉ ደራሲ ልጃቸው ዶክተር ስንታየው ካሳ ናቸው። ቁጥሩ የበዛ ታዳሚ በተገኘበት የተዋወቀበትን ስነ ስርዓት የተከታተለውና ደራሲዋን ባለፈው ሳምንት ያወያያቸው የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ለምሽቱ የቃለ ምልልሳቸውን ሁለተኛ ክፍል ይዞ ቀርቧል።
በጦር ኃይል ውስጥ ብቻ ሳይሆን በኢትዮጵያ ሲቪል አቪዬሽን የበረራ ደህንነት የአውሮፕላን ጠለፋን ለመከላከል የሚደረግ የተቀነባበረ ስራ የመሰረቱት የቆረቆሩት ሰው መሆናቸው በመጽሐፋቸው ይተረካል። በጦር ትምህርት ቤቶች በአስተማሪነት አገልግለዋል። ዶክተር ስንታየው ይህ የምናወራው የዛሬ 40 ዓመት ግድም ነውና በዚያ ዘመን እነኚህ ስራዎች መሰራታቸውን በእነኚህም ስራዎች በቀዳሚነት የተሳተፉ ሰው መሆናቸውን በመጽሐፉ በስፋት ተተርኳል። ይህም መጽሐፍ ከታሪክ ዘካሪነቱ ባሻገር ለሌሎችም አርአያነታቸውን ማሳያም ጭምር ነውና የኢትዮጵያ ሲቪል አቪዬሽን ውስጥ የነበረውና በመጽሐፉ የተተረከውን እስኪ ደግሞ እሱን ከጦር ወጣ ይላልና በመጠኑ ያካፍሉን።
እሺ። እንግዲህ መጀመሪያ አባቴ የአንቲ ሃይጃከር የበረራ ደህንነት ቡድን ያቋቋመ ነው። ሰዎች እንደጠየቁት ከብዙ መኮንኖች ተመርጦ ነው ያስራ የተሰጠው። በዛም ሰዎች መርጦ ያንን አቋቁሞ መጀመሪያ እንደውም መጽሐፉ ላይ ታነቡታላችሁ የመጀመሪያውን በረራ እሱና ሌላ ሁለት የሱ አባሎች ናቸው ያደረጉት። በደንብ እንትኑም ሳይኖራቸው በድፍረት በሀገር ፍቅር ስሜት አይሮፕላኖቹ እንዳይቆሙ አየር መንገዱም ላይ ከባድ ይሰራ ስለመጣ
ጠለፋዎች፣ እገታዎች በርክተው ነበረ።
በጣም በርክተው ነበር ነው የሚባለው። እና አየር መንገዱ በረራ የማቆም አይነት ነበር። በዛን ጊዜ ነው የተመረጠው። ከዛ ተነስተው ነው እንግዲህ በዓለም አቀፍ ደረጃ ተቀባይነት በሌለው ጊዜ እነኚህ ሰዎች መሳሪያ ይዘው ይገባሉ፣ አደገኞች ናቸው እየተባለ በየዓለሙ ጥሩ ተቀባይነት አልነበራቸውም። በአሁኑ ጊዜ እነሱ የሰሩት ስራ በዓለም ደረጃ ይሰራበታል እና ትልቅ አስተዋጽኦ ነው። እንደውም ኮሎኔል ስምረት መድኃኔ የበፊቱ የአየር መንገድ ስራ አስኪያጅ ሲገልጹልኝ ካሳ ለሀገሩ ብቻ ሳይሆን ለዓለም ነበረ አስተዋጽኦ ያደረገው እና ይቆጫቸዋል። ይሄ ሁሉ ተረስቶ በዓለም ደረጃ መታወቅ ነበረበት፣ በሀገሩም አልታወቀም ብለው በጣም ተቆጭተው ነው የነገሩኝ። ሌሎችም ሰዎች እና በዛን ጊዜ ሌሎችም ሰዎች እንደነገሩኝ የእኛ አየር መንገድ ከባድ ነገር ሳይደርስበት ሰው ሳይሞት የሚጠልፉትን ሰዎች ከሽፎ ብዙ ነገር ያደረጉት።
መልካም ዶክተር ስንታየው፣ ጊዜ ቢወስድም ብዙ ድካምም ቢጠይቅ በጊዜ ውስጥ መዳበሩም መጽሐፉም የተሻለ ደረጃ ከፍ ማለቱ አልቀረም ብለው በመጽሐፉ መግቢያ ይናገራሉ። ይሁንና ታዲያ ስለ አባቶ ያለዎትን እውቀት የጥናቶን አስፈላጊነት አጽንኦት ሲሰጡ ካናገሯቸው ሰዎች አንዱ ሻለቃ ዳዊት ወልደ ጊዮርጊስ የቀድሞ የእርዳታ ማስተባበሪያ ኮሚሽነር፣ ለመሆኑ አባትሽን በደንብ ታውቂዋለሽ ወይ ብለው ጠይቀው ነበረ። ከጥናቱ በፊት ቢሆን እንዴት አባቴን በደንብ አላውቅም ብዬ በቁጣ በጋልኩ ነበር። ከረጅም ጥናት ጉዞ ወዲያ ስለነበር ጥያቄያቸው አግባብ ያለው መሆኑን በመረዳት ስቄ በደንብ እያወቅኩት ነው ብዬ መለስኩላቸው ይላሉ። እርሱም በጥናቱ ውስጥ አባቶን ማወቅ የጀመሩ ይበልጥም የተረዷቸው ይመስላል። እስኪ ያብራሩልን።
አባቴን እኔ የማውቀው ጥሩ አባት ነበር። ተጫዋች ነበር። በጣም ያስቀን ነበር። በጣም ፍቅር የሆነ አባት ነበረ። ያንን ብቻ ነው ይበልጥ የማውቀው። አሁን ግን በስራ አብረውት የነበሩት በግዳጅ ላይ አብረውት የነበሩትን ሰዎች በማናገር ስለ አባቴ ብዙ አውቄያለሁ። ከሁሉም የሚደንቀኝ ነገር ግን አባቴ የጠበቅኩት ሰዎች እንዲነግሩኝ ጀግና ናቸው ወይም ጠንካራ ወታደር ናቸው ብቻ ነበር። ግን መጽሐፉ ላይ እንደምታዩት አባቴን የሚገልጹት ከጀግንነት ከወታደርነት ተጨማሪ በጣም ተጫዋች ነበሩ፣ የታወቁ ዳንሰኛ ነበሩ፣ የተለያዩ ነገሮች ናቸው። እና የአባቴ ታሪክ ትንሽ ለየት ያለ ነው፣ ሁሉን አቀፍ ነው። እና እንደውም ፈረንጆች ዋን ኦፍ አ ካይንድ እንደሚሉት በጣም የሚገርም ነው። እንዴት አንድ ሰው ይሄን ሁሉ ይሆናል ብዬ ራሴንም ጠይቄያለሁ። ስብዕናው፣ ተወዳጅነቱ። ይህን መጽሐፍም ስጽፍ በጣም ብዙ ሰዎች ተባብረውኛል። መጽሐፉን ያቀለለልኝ የአባት በሰራዊትም ሆነ በሌላ መወደድ ነው። በሰው ነው የተጻፈው እና በጣም ተባብረውኛል። አንዳንዶቹም እየቀለዱ ላንቺ አይደለም እኮ ለካሳ ነው እያሉ ነበር የሚረዱኝ። አሁንም መጽሐፉ ሲመረቅ በጣም ብዙ ሰው ነው የመጣው። ለአባቴ ያለውን ፍቅር ነው ሰው ያሳየው። ያም የሱ ሰብአዊነት፣ የእሱ ደግነት፣ የእሱ ሁለገብነት፣ ተጫዋችነት ልጆች ሁሉ ናቸው የሚያስታውሱት። አሁን ሳገኝ ድሮ ልጆች የነበሩ ቤታቸው ሲሄድ እንደሚቀልድ እንደሚጫወትና የተለየ ሰው ነበር አባቴ።
ዶክተር ስንታየው የመጽሐፍት የድርሳናት ስራ ሲታሰብ መረጃ ከእጅ መኖር ነው አሁን ባነሷቸው ነጥቦች ውስጥም ቁልፍ ቦታ የሚሰጠውና በተለይ ደግሞ የጦር ሰራዊቱንም ታሪክ የሚነካ በጊዜያቸው እርሳቸው ባለፉበት መንገድ የተከናወኑ የተዘገቡ ነገሮችንም መፈተሽ የሚጠይቅ እንደሆነ ይታመናልና በመከላከያ ሚኒስቴር በጦር ኃይሎችም ሆነ በምድር ጦር በደንብ የተደራጀና ለጥናት ነጻና ክፍት የሆነ የሰነዶች ማዕከል ባለመኖሩ የጥናት ምንጭ ባያደርቀውም አጥቦታል ይላሉ። የተዘገቡ የተሰናዱ ሰነዶችን ማግኘት አዳጋችነት ሲተርኩ እስኪ ስለሱ ደግሞ ያጫውቱን። በዚህ ጥረቶ በሙያ አጋሮቻቸው ከተነገሩ ታሪኮች ባሻገር በሰነድ ደረጃ ምን ማግኘት ይችላል?
እንግዲህ በሰነድ ደረጃ ያው አገር ቤት ሄጄ ብዙ ሞክሬ ያለው መከላከያ ሚኒስቴርም ሄጄ ሞክሬ ያለው ኤርላይንስም ብዙ ጥረት አድርጌ ያለው መጨረሻ ግን የግል ማህደሩን ሁሉን ነገር አያሟላም ግን በጦር ትምህርት ቤት ምድር ጦር ሄጄ ማግኘት ችያለሁ የግል ሰነዱን። እሱ ነው ደግሞ በጣም ይረዳኝ። እንደውም የግል ሰነዱን ማግኘቴ በዚህ ሰዓት የት ነበር የሚለውን በጣም የተሟላ አድርጎታል። መስመር የጊዜ መስመር አስይዞልኛል። በዛ ተነስቼ ነው በግል ማህደሩ ብዙ ነገር እንዲሟላ ያደረኩት። በተለያየ ጊዜ በነበረበት ቦታ በሙሉ ብዙ በራንኳ ኩቻለሁ እንጂ በጣም ከባድ ነበር። ሌላው ከሰዎች ነው ያገኘው
የመረጃ እንቁ አገኘው ይላሉ። ያን የምድር ጦር የግል ታሪካቸውን የሚዘክር ሰነድ ማግኘቱን ሲገልጹ የሚገባቸውን ያህል እውቅና ያላገኙ የተለየ ስራ የሰሩ ለሀገራቸውም ፍቅር የተሰዉ መሆናቸውን መጻፎ የሚተርከው አባቱ በበረና ደህንነት ስራ ውስጥ እንዳየነው ሁሉ ሌሎች ክንዋኔዎቻቸውንም መጻፎ ይተርካል። ወዲህ ወደ ዩናይትድ ስቴትስ መጥተው የተላኩበትን ወታደራዊ ሳይንስ ስልጠና ካጠናቀቁ በኋላ ከጦር ምድባቸው ውጪ በሬንጀር በአየር ወለድ በመረጃ ትምህርትና በመሳሰሉት በመሰልጠንም ሁለገብ የሆነ ብቃት ያገኙ ከፍተኛ የጦር መኮንን ነበሩ ይላል። በወቅቱ በነበሩት በሁለቱ የጦር ትምህርት ቤቶችም በመምህርነት ማገልገላቸውን ይገልጻል። አባቶ ከገጠር የመጡ በቤተ ክርስቲያን አካባቢ ያደጉ መሆኑንም መጽሐፉ ይተርካል። ቀደም ያለ ባራያነት የተከተሉት ሰው ስለመኖሩም ፍንጭ የለም። እንዴት ይሄ ሁሉ ዝንባሌ ይኖራቸው?
አድማጮች በቅርቡ ለንባብ በበቃው ካሳ ገብረ ማርያም በሚለው አዲስ መጽሐፋቸው ዙሪያ ከመጽሐፉ ደራሲ ከልጃቸው ከዶክተር ስንታየው ካሳ ጋር የጀመርነው ወግ አልተቋጨም። ተከታዩንና የመጨረሻውን ክፍል በሚቀጥለው ፕሮግራም እናቀርባለን። ለአሁኑ ግን ዶክተር ስንታየውን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልኝ።
ግሩም ውይይት ነበረ አሉላ፣ በጣም እናመሰግናለን። እኔ እንኳን ካንተ አጠገብ ስለምቀመጥ ከደስክህ ላይ ወስደዋለሁ መጽሐፉን አግኝቸዋለሁ። ሌሎች አድማጮች ከወዴት ይሆን የሚያገኙት?
ቆንጅት በጣም ትክክል ነው። የኔን መጽሐፍ ትወስጃለሽ። ለአድማጮች ይሄን ፕሮግራም ለተከታተሉና መጽሐፉን ላገኝ ለሚችሉ ፀሐይ አሳታሚ ነው አሳታሚ። ማከፋፈሉን ስራ ግን ደራሲዋ በራሳቸው እያደረጉ መሆኑን ተረድቻለሁ። ግን ዞሮ ዞሮ በፀሐይ አሳታሚ አማካኝነት ማግኘት ይቻላል። የተለያዩ መደብሮች ውስጥም ተቀምጣቻለሁ።
አድማጮች ይፈልጋሉ በሚል ነው። ዝግጅታችን ይቀጥላል። የመጨረሻው ቅንብር ላይ ነን አድማጮች። የተፈጥሮ አካባቢ አዘጋጅና አቅራቢ ሰሎሞን አባተ።
እስኪ ትኩረታችሁን በዓለም ደረጃ እጅግ አንገብጋቢ ወደ ሆነው የአየር ንብረት ለውጥ ጉዳይና የአሜሪካ ትቅደም ፖለቲካ ሳብል አድርግ። ዓለም ምስቅልቅሏ እየወጣ ያለው አንዱም የአየር ንብረት ለውጥ እያመጣብን ባለ መዘዝ ምክንያት ነው የሚሉ ተመራማሪዎች ብዛታቸው ካሉት ሁሉ ከ95% በላይ የሚሆን ነው። የአየር ንብረት ለውጥ አለ፣ እውነት ነው ይላሉ። አንድም ደግሞ ለዚህ ለውጥ ግዙፍ አስተዋጽኦ ከሚያበረክቱ መንስኤዎች መካከል የሰው ልጅ የራሱ ሥራዎች ያላቸው ድርሻ ግዙፍ ነውም ባይ ናቸው። ድርቆች፣ እጅግ አደገኛ ጎርፎችና የመጥለቅለቅ አደጋዎችን የሚያደርሱ ዝናቦች፣ የዝናቡም ወቅቱን አለመጠበቅ፣ ረሃብና ቸነፈር፣ በሽታና ወረርሽኝ፣ ወረራዎችና ግጭቶች፣ ስደትና መፈናቀል እና ሌሎችም የበዙ የሰው ልጅ ጠንቆች የተዛባ የተፈጥሮ አካባቢ፣ የምድር ይበልጥ መጋል፣ የማያቋርጥ የአየር ንብረት መለዋወጥ ውልዶች ናቸው ነው የሚሉት ሳይንቲስቶቹ። ለዚህ ሁሉ ዝብርቅርቅ ታዲያ ተጠያቂዎቹ አሜሪካና ቻይና የሚመሩት በኢንዱስትሪ የበለጸጉ ሀገሮች በካይ ዓለም ሲሆን፣ የመከራው ሁሉ ተሸካሚዎች ለብክለቱ የገዘፈ ተሳትፎ የሌላቸው አደጋ ባንገላታቸውና ባዋከባቸው ቁጥርም እጆቻቸውን ወደ እነዚያው በካዮች ለመዘርጋት የሚገደዱ እንዲሁም ድሃና ጎስቋላዎቹ ሀገሮች ናቸው። ይህን የተገነዘበው ዓለም በተራዘሙ ዓመታትም ቢሆን በርካታ እንቅስቃሴዎችን ሲያደርግ ቆይቷል። እንደ እውነቱ ከሆነ አሁንም እያደረገ ይገኛል። የአሜሪካ የሰሞኑ አቋምና አቅጣጫ ብዙዎችን ያስጋንጂ። ለምን? ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥ አለ ብለው ከማያምኑቱ ጎራ ናቸውና። እንዲያውም ሚስተር ትራምፕ ከእርሳቸው የቀደሙትን ኦባማን ከሚነቅፉባቸውና ከሚጎነትሉባቸው የሐሳብ ልዩነቶች አንዱም ይኸው የአየር ንብረት ለውጥ ጉዳይ ነው።
So Obama is talking about all of this with the global warming and that a lot of it's a hoax. It's a hoax. I mean, it's a money making industry, okay? It's a hoax. A lot of it.
የአየር ንብረት ለውጥ ምናምን የሚሉት ነገር ሁሉ የፈጠራ ወሬ ነው፣ ውሸት ነው ባይ ናቸው። ትራምፕ ለውጡ አለ በሚለው የሳይንቲስቶች አጠቃላይ ድምዳሜ ይመኑም ይካዱ፣ ለሚስተር ትራምፕ ዛሬ ትልቁ የቅድሚያ አጀንዳ ቀልብና ኪሳቸውም የዋለው ሥራ ላይ ነው። በምንም ዋጋ ይሁን ሥራ መፍጠር። ስለዚህም ዋይት ሃውስን እንደ ተረከቡ ከፈረሟቸው የመጀመሪያ ትዕዛዞች አንዱ የተፈጥሮ አካባቢ ደህንነት ተሟጋቾችና የአካባቢው ነዋሪዎች የሚቃወሟቸው የቀድሞው ፕሬዚደንት ኦባማም አግደዋቸው የነበሩ የነዳጅ ማስተላለፊያ ቦዮች ግንባታ እንዲጀመር የሚፈቅደው ነበር።
ይህንን ቱቦ መገንባት እንችል እንደሆነ እናያለን። ብዙ የሥራ ዕድሎችን ይዟል። 28,000 ሥራዎች።
እርሳቸው ለተመረጡበት ምርጫ ጥቂት ቀናት ሲቀሩ ባደረጓቸው ቅስቀሳዎች ወቅትም ሲዝቱና ቃል ሲገቡ ከነበረባቸው መስኮች አንዱ የተዘጉ የድንጋይ ከሰል ማምረቻዎችን መክፈት ነበር። የከርሰ ምድር፣ የነዳጅ ዘይት ቁፋሮ፣ የብረታ ብረት ምርት ወዘተረፈ በሥራ ዝርዝሮቻቸው ውስጥ ያሉ ናቸው። ብዙዎችን አስፈርቷል። ቃል አቀባያቸው ሻን ስፓይሰር ግን ምን የሚያስደነግጥ ምንስ የሚያሰጋ ነገር አለ? ፕሬዚደንቱ አዲስ ነገር አላደረጉም ብለዋል።
አስተዳደር ሲለወጥ ፖሊሲዎችን መከለስ እንግዳ ነገር አይመስለኝም።
ፕሬዚደንት ትራምፕ የተመሳቀለች ሀገር፣ የተመሳቀለ ዓለም ነው የተረከብኩት ብለዋል። ስለዚህ ሁሉንም ሊያጸዱ ቦታው ላይ ሊያስቀምጡ ቃል ገብተዋል። የሥራቸው ሁሉ መሠረት ታዲያ አሜሪካን ማስቀደም ነው በሁሉም መስክ።
From this day forward, it's going to be only America first.
ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው። አሜሪካ ትቅደም።
በግዢ፣ በቅጥር፣ በድርድሮች፣ በዓለም አቀፍ ውሎች አሜሪካ ነች የምትቀድመው። አሜሪካ የማታተርፍበት አንዳችም ሥራ አይከወንም። አሜሪካ ከወልውሎች ትወጣለች። በተናጠል እንደገና ትደራደራለች። ከጠቀማት ይቀጥላል። ትርፍ ካላመጣላት ይቀደዳል። በዚህም መንፈስ የተነደፈ የአሜሪካ ትቅደም በጀት ለመጪው 2018 ዓመት አውጥተው ለእንደራሴዎቹ እንዲያጸድቁት ልከዋል ፕሬዚደንቱ። ይህ የበጀት ረቂቅ የበረታ የቆረጣ መቀስ ካሳረፈባቸው መስሪያ ቤቶች የበዛውን የሚይዙት ከበጀቱ 29 ከመቶ ሊቆረጥበት የታሰበው የውጭ ጉዳይ መስሪያ ቤቱና 31 ከመቶ ይነሳለታል የተባለው የአሜሪካ የአካባቢ ጥበቃ ኤጀንሲው ቀዳሚዎች ናቸው። የአየር ንብረት ለውጥ አጀንዳና የአካባቢ ጥበቃ ጉዳይ በሁለቱም በኩል ክፉኛ ይኮረኮማል። አንድም በመስሪያ ቤቱ ላይ ባደረበት ቀጥተኛ ቆረጣ፣ አንድም ደግሞ አሜሪካ ለውጭ በምትሰጠው ድጋፍ የተባበሩት መንግሥታት ድርጅትን ጨምሮ ለዓለም አቀፍ ተቋማት የምታወጣው ክፍያ የሚቆረጥ በመሆኑ። በእነዚህ ሁኔታዎች ውስጥ ለጉዳት ተጋላጭ የሆኑ የካሪቢያን፣ የአፍሪካ፣ የእስያና የኦሼንያ ሀገሮችና የደሴት መንግሥታት ዕጣ ምን ይሆን? ዶክተር ጌታቸው አሰፋን ጋብዣለሁ። የተፈጥሮ አካባቢ ጉዳዮች ተመራማሪና በካናዳው ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር ናቸው።
ትልቁ ተግዳሮት የሚመስለኝ የገንዘቡ ነው እና ሌሎች ደግሞ ምናልባት ያንን ኃላፊነት በቀላሉ ላይወጡት ይችላሉ። ምንድነው ኢትዮጵያም ሆኑ ሌሎች ሀገሮች እኔ እንደው ቢያርጉ የሚመስለኝ ካለችው ማንኛውም አይነት በጀት ሲውል ሲያድር መዘዙ ሰፋ ያለ ወጪም ከፍ ያለ ስለሚሆን ከዛ አንፃር የውስጥ ማስተካከል እያንዳንዱ ሀገር ማደረግ ያለበት ይመስለኛል። እና
እንደ ህክምናው ነው አሁን እርሶ እየተናገሩ ያሉት ከመታከም ይልቅ መከላከል ነው መጀመሪያ በሽታውን የሚሻለው አንስ ባለ ወጪ እያሉ ነው ያሉት።
ልክ ነው።
ትራምፕ ሰሞኑን ወደ ሀገራቸው የአካባቢ ጥበቃ መስሪያ ቤት ጎራ ብለው ፕሬዚደንታዊ የአፈጻጸም ትዕዛዞችን ፈርመዋል። ከእርሳቸው የቀደሙት ፕሬዚደንት ባራክ ኦባማ ያጸኗቸውን የንጹሕ አየርና የንጹሕ ኢነርጂ ድንጋጌ እንዲሁም ሌሎችም ደንቦችና መመሪያዎችን የመቀልበስ ሥራዎች እንዲጀመሩ አዘዋል። የፕሬዚደንቱ አድራጎት እንዳሳዘናቸው የሚናገሩ ብዙ የመሆናቸውን ያህል የለም የፕሬዚደንቱ ውሳኔ መስሪያ ቤቱ የንጹሕ አየር ጥበቃ የንጹሕ ውሃና የንጹሕ ኢነርጂ አቅርቦትን ለማቀላጠፍ የተጣሉበትን ኃላፊነቶች በአግባቡ እንዲወጣ ያስችለዋል ያሉም አሉ። ይቀጥላል። እንነጋገር።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው ሪፖርት መሠረት በሩሲያ የሰብአዊ መብቶች ጥሰት መቀጠል ከባድ ችግር ሆኗል። ሩሲያ አሁንም የኡክራይንን ክሪሚያ ሰርጥ እንደወረረች መቆየት የሰብአዊ መብቶች አያያዝ ሁኔታውን በእጅጉና በአሉታዊ መልኩ ጎድቶታል። የሩሲያ መንግሥት በምሥራቅ ኡክራይን ሩሲያን የሚደግፉ ኃይሎችን ማሰልጠኑን ማስታጠቁን እንዲሁም ሌሎች የሚያስፈልጓቸውን ቁሳቁሶች ማቅረቡን ቀጥሏል። እነዚህ ኃይሎች ከሩሲያ የሄዱ ብዛት ያላቸው ተዋጊዎችን ተቀላቅለዋል ይላል ርዕሰ አንቀጹ። በመቀጠልም በኡክራይን ዶንባስ ግዛት በሩሲያ በሚታገዙ ተገንጣዮች ብዛት ያላቸው ሰዎች መገደላቸውን፣ ጉዳት የደረሰባቸውና መብቶቻቸው እየተረገጠ መሆኑን አስተማማኝ ታዛቢዎች አስረድተዋል ብሏል። የሩሲያ ባለሥልጣናት በተጨማሪም ከፖለቲካ ጋር በተያያዘ ሰዎችን እየያዙ ያስራሉ፣ የኡክራይን ዜጎችን ጉዳይ በሩሲያ ፍርድ ቤቶች እንዲታይ ያደርጋሉ፣ በዚያም አብዛኞቹ የግፍ ምርመራ እንደተካሄደባቸው ይናገራሉ። የሰብአዊ መብት ቡድኖችም በርካታ የኡክራይን ዜጎች በሩሲያ የፖለቲካ እስረኞች ሆነው ቀጥለዋል ብለዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። በሩሲያ በራሱ ሀገር ውስጥም ባለሥልጣናት ዜጎቿ መንግሥትን በነጻና ትክክለኛ ምርጫ ለሥልጣን የማብቃት አቅማቸውን ይገድባሉ፣ የተቃዋሚዎችን ድምፅ ለማፈን የተለያዩ እርምጃዎችን ይወስዳሉ። የቭላዲሚር ፑቲን መንግሥት ጨቋኝ ሕግጋትን ያሳለፈ ሲሆን ተቺዎችን ለማዋከብ፣ ዋጋ ለማሳጣት፣ በሕግ ስም ለመቅጣት፣ ለማሰርና ሌሎች እርምጃዎች ለመውሰድ ያለውንም ሕግ በፈለገው መንገድ እየተረጎመ ይጠቀማል። የጸረ ሽብር ሕጉን ማሻሻል ለሩሲያ መሪዎች ተጨማሪ ሥልጣን የሰጣቸው መሆኑ ይታወቃል። ይህም የፑቲን ፖሊሲዎችን የሚተቹ ግለሰቦችና ድርጅቶችን ለመቅጣት ይጠቀምበታል። ባለሥልጣናት በተለይ ለኡክራይን መንግሥት ድጋፍ የሚሰጡትን ወይም ሩሲያን የሚቃወሙትን ኢላማ በማድረግ እንቅስቃሴዎቻቸውን ሁሉ ይቆጣጠራሉ። በሰብአዊ መብቶቹ ሪፖርት መሠረት የሩሲያ ባለሥልጣናት መንግሥታዊ ያልሆኑ ድርጅቶችን የባዕዳን ወኪሎች በሚሉ ሕጎቻቸው አማካይነት ተግባሮቻቸውን ያውካሉ። ቁጥጥራቸውን በማስፋትም የኤችአይቪ ኤድስን ስርጭት ለመግታት የተቋቋሙ ኤንጂኦዎችን በፍርድ ቤቶች ትዕዛዝ እንዲዘጉ ያደርጋሉ ይልና የቪዮልስ አንቀጽ ሐተታውን ሲያጠቃልል የሰብአዊ መብቶች መከበርና ዲሞክራሲያዊ አስተዳደር መመስረት የዩናይትድ ስቴትስ ቁልፍ የውጭ ጉዳይ ፖሊሲ ነው ሲሉ የአሜሪካው ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የተናገሩትን ጠቅሷል። የሰብአዊ መብቶች ሪፖርቱ ዩናይትድ ስቴትስ ለነጻነት፣ ለሰብአዊ መብቶች መከበርና ሩሲያን ጨምሮ በዓለም ዙሪያ ለሕዝቦች እድገት ያላትን ቁርጠኝነት ያሳያል ሲል ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ¶¶
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ከብርሃን ኃይሉና ስርጭቱን በቴክኒክ ሲያደርስላችሁ ከቆየው ከከርትስ ባይነም እንዲሁም ከዋና አዘጋጇ ከትዝታ በላቸው ደግሞም ከሌሎቹ ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን።
ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል
ደህና ደሩ። Thank you.